ሶስና በባቢሎን የሚኖር ስሙ ኢዮአቄም የሚባል አንድ ሰው ነበር። ስሟ ሶስና የምትባል ሚስት አግብቶ ነበር። ይቺውም የኬልቅዩስ ልጅ ናት። እጅግ መልከ መልካም ነበረች። ፈጣሪዋ እግዚአብሔርንም ትፈራው ነበር። እናት አባቷም ደጋግ ሰዎች ነበሩ። ለልጃቸውም ሙሴ የጻፋት ኦሪትን አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እሱ ይከብር ነበርና አይሁድም ወደ እሱ ይመጡ ነበር። ኃጢአት ከባቢሎን እንደመጣች ሕዝቡን እንጠብቃቸዋለን ከሚሉ ከግብዞች ወገኖችም እንደወጣች እግዚአብሔር ስለ እነሱ የተናገረባቸው ግብዞች የሚሆኑ ሁለት መምህራን በዚያ ወራት ታዩ። እነሱም በኢዮአቄም ቤት ያገለግሉ ነበር። የሚፈራረዱ ሰዎችም ወደ እሱ ይመጡ ነበር። ሕዝቡም ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩዋት ነበር። እሷንም ወደዷት፣ ልቡናቸውን ለወጡ። ሰማይንም እንዳያዩ ዓይናቸውን ግልብጥብጥ አደረጉ። እውነተኛ ሕግንም አላሰቡም። ሁለቱም ሁሉ ወደዷት፣ ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቡናቸው ያለውን ነገር አልተናገሩም። ይደርሱባት ዘንድ ይወዱ ነበር። ያገኟት ዘንድ ሁልጊዜ ይጠብቋት ነበር። አንዱ አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። እየራሳቸው ተለያይተው ሄዱ። ተመልሰውም በጎዳና አንድነት ተገናኙ። ሁለቱ ሁሉ ተያዩ። ያን ጊዜም ፈቃዳቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበትን ጊዜ ተቃጠሩ። ከዚህ በኋላ ቀን ሲጠብቋት ሶስና ሁልጊዜም ትገባ እንደነበር ከሁለቱ ደንገጥሮቿ ጋር ገባች። አልቧታልና በተክል ውስጥ ትታጠብ ዘንድ ወደደች። ተሰውረው ከሚጠብቋት ከሁለቱ መምህራን በቀር በዚያ ማንም ማን አልነበረም። ዘይት አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጃፍ በር ይዘጉ ዘንድ ደንገጥሮቿን አዘዘቻቸው። እነሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያ መምህራን ግን አላዩአቸውም ነበር። እነዚያ ደንገጥሮች ከወጡ በኋላ እነዚያ ሁለቱ መምህራን ተነስተው ወደ እሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያይ የለም። እንደርስብሽ ዘንድ እንወዳለን፣ እሺ በይን። ይህ ካልሆነ ከአንቺ ጋር ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህ ነገር ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ አሏት። ሶስናም አለቀሰች። በሁሉም ፈጽሜ ተጨነቅሁ። ባደርገውም እሞታለሁ፣ ባላደርገውም አልድንም፣ ከእጃቸው ማምለጥንም አልችልም። እግዚአብሔርን ከምበድል ኃጢአትስ ልሰራ በእጃቸው መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያም መምህራን ከእሷ ጋር ጮኹ። አንዱ ሮጦ ሄደ፣ የተክሉን ደጃፍ ከፈተ። በቤቷም ያሉ ሰዎች በተክል መካከል ጩኸትን ሰምተው ወጡ። ምንም እንደሆነች ያዩ ዘንድ በስርጥ ጎዳና ሮጡ። እነዚህ ሁለቱ መምህራን ይህንን ነገር በተናገሩ ጊዜ በሶስና እንደዚህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና ባሮቿ እጅግ አፈሩ። በማግስቱ ሕዝቡ በባሏ በኢዮአቄም ዘንድ በተሰበሰቡ ጊዜ እነዚያ ሁለቱ መምህራን ሶስናን ይገድሏት ዘንድ ከአመፀኛ ልቡናቸው ጋር መጡ። በሕዝቡም ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ አሉ። ወደ እሷም ላኩባት። እሷም ከእናት ከአባቷ ከወገኖቿ ከዘመዶቿም ሁሉ ጋር መጣች። ሶስና ግን እጅግ ደመግቡ ነበረች፣ መልኳም ያማረ ነበር። አመፀኞች የሚሆኑ እነዚያም ሁለቱ መምህራን መልኳን ለመጥገብ ክንብንቧን ይገልጧት ዘንድ አዘዙ። ክንብንቧንም ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቤ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እሷ ግን ልቡናዋ በእግዚአብሔር አምኗልና እያለቀሰች ወደ ሰማይ አየች። እነዚያም መምህራን ብቻችንን በተክል ውስጥ ስንመላለስ እሷ ከሁለቱ ደንገጥሮቿ ጋር ገባች። ደንገጥሮቿን ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ደንገጥሮቿን ከላከቻቸውም በኋላ አንድ ጎልማሳ ከተሰወረበት መጥቶ ደረሰባት። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነሳቸውም ሮጠን ሄድን። አንድነት ተኝተው አገኘናቸው። እኛ ግን እሱን መያዝ ተሳነን። እሱ በርትቶብናልና አመለጠን። የተክሉን ደጃፍ ከፍቶ ወጣ። እሷን ግን ያዝናት። ሰውየው ማን እንደሆነ ጠየቅናት፣ ነገር ግን አልነገረችንም አሉ። የሕዝቡ መምህራን ናቸውና ገዢዎች ናቸውና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኗቸው። ትሞት ዘንድ ፈረዱባት። ሶስናም ቃሏን አሰምታ ጮኸች። ዘለዓለም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደ ጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሠራሁት ኃጢአት ሳይኖር እንሆ እሞታለሁ አለች። እግዚአብሔርም ቃሏን ሰማት። ይገድሏት ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል የሚባል የልጅ ልቡናን አነሳሳ። እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እሱ ተመለሱ። አንተ የምትናገረው ይህ ነገር ምንድን ነው አሉ። ዳንኤልም በመካከላቸው ቁሞ አለዋቆች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩ ነገሩን ሳትረዱ በእስራኤል ልጅ እንዲህ አድርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን? እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠህ ንገረን አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው፣ እኔም ልመርምራቸው አላቸው። አንዱንም አራርቀው አቆሟቸው። ከነሳቸውም አንዱን ጠርቶ ዘመንህ አርጅቷል፣ እነዚህም ክፉዎች ናቸው። ቀድሞ የሠራሃቸው ኃጢአቶችህ ፍዳውን ይዘው ደረሱብህ። የሐሰት ፍርድን ፈርድሃልና ይሞት በቃውን ይድን በቃ ብለህ ፈርድሃልና ጻድቁን ንጹሑን አትግደል ብሎ እግዚአብሔር የከለከለውን ይድን በቃውን ይሞት በቃ ብለህ ፈርድሃልና ኃጢአቶችህ ፍዳውን ይዘው ደረሱብህ። አሁንም ይችን ሴት ካየሃት ሁለቱን ሁሉ በምን እንጨት ስር ሲነጋገሩ አየህ ንገረኝ አለው። በኮክ ስር ሲነጋገሩ አየኋቸው አለ። ዳንኤልም በእውነት ሐሰትን ተናገርህ፣ የደምህ ፍዳ በራስህ ነው። ከመካከልህ ይሰነጥቅህ ዘንድ እግዚአብሔር የላከው መልአክ እንሆ ከእግዚአብሔር ታዘዘ አለው። ያን መርምሮ እልፍ አደረገው። ሁለተኛውን ያመጡት ዘንድ አዘዘ። አመጡት። አንተ የይሁዳ ዘር አይደለህ፣ የከነአን ዘር ነህ። መልክ አሳተህን፣ ክፉ ፈቃድስ ልቡናህን ግልብጥብጥ አደረገችህን? እሷ እናንተን መከራከር አልቻለችምና የይሁዳ ልጅ እናንተን ፈርታለችና በደላችሁንም ታግሳለችና እናንተ ግን በድላችኋታልና የእስራኤል ልጅ እንዲህ ታደርጓታላችሁን? አሁንም ሁለቱ ሲነጋገሩ ያየህበት እንጨት ምንድን ነው ንገረኝ አለው። ሮማን በሚባል እንጨት ስር አየኋት አለው። ዳንኤልም አንተም በእውነት ሐሰትን ተናገር የደምህም ፍዳ በራስህ ነው ሁለታችሁንም ሊያጠፋችሁ ከእኩሌታ ወገብህ ይሰነጥቅህ ዘንድ እንሆ እግዚአብሔር የላከው መልአክ ይጠብቅሃል አለው። ሕዝቡም ሁሉ ቃላቸውን አሰምተው ጮሁ፣ ያመነችበት ሶስና ያዳናት እግዚአብሔርንም አመሰገኑት። ከቃላቸው የተነሳ ዳንኤል ነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነሱባቸው። በባልንጀራቸው ክፉ ሥራን እንደሰሩ በእነሳቸውም በሙሴ ሥርዓት ክፉ ሥራን ሰሩባቸው። በዚያችም ቀን ንጹሕ ደምን አዳኑ፣ በእሷ ክፉ ሥራ አልተገኘምና። ስለ ልጃቸው ስለ ሶስና ሚስቱና ኬልቅዩ ከዘመዶቿ ሁሉና ከባሏ ከኢዮአቄም ጋር እግዚአብሔርን አመሰገኑት። ዳንኤልም ከዚያች ቀን ጀምሮ እስከ ጊዜ ሞቱ ድረስ በሕዝቡና በእግዚአብሔር ፊት ገናና ሆነ።